ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ማክሰኞ መጋቢት 26 ቀን 2015 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መጋቢት 26 ቀን 1218 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም የዕለቱን የፍኖተ ዲሞክራሲ ሐተታ እናቀርባለን። ከዚያም ትዝብት ከአዲስ አበባ፣ በመጨረሻም ወያኔ በዘረኛው የኮሎኔሉ አገዛዝ እየተረዳ አሁንም ጥፋት ለማድረስ በመዘጋጀት ላይ ነው። ከአመታት በፊት ሉሉ ከበደ የወያኔን ማንነት አስመልክተው ያስጠነቀቁበትን ጽሑፍ አቅርበን ክፍል 1 ፕሮግራማችን ይተናቀቃል።
ዶናችን በክንዳችን በሚል በመላው አማራ የተጠራው የተቃውሞ የሰልፍ ውሎ በባህር ዳር በምን መልኩ እንደተካሄደ የባህር ዳር ወጣቶች መልእክት አስተላልፈዋል። በባህር ዳር ሊከናወን የነበረውን የተቃውሞ ሰልፍ ጥሪ በአገዛዙ ኃይሎች እርምጃ መስተጓጎል ቢገጥመውም ጥቂት ቆራጦች ተስፋ የማይቆርጡ በባህር ዳር ፓፒረስ አደባባይ በተደረገው ህዝባዊ ተቃውሞ ከጥፋት ኃይሎች ጋር ተፋጠውም ቢሆን ተቃውሟቸውን አሰምተዋል። የአማራ ልዩ ኃይል መፍረስ የለበትም፣ አባቶቻችን ወደ አቀናዋት አዲስ አበባ ለመግባት የማንንም ፍቃድ አንጠይቅም፣ አማራን አጥፍታ የምትገነባ ኢትዮጵያ የለችም፣ እኛም አናውቃትም፣ ወልቃይት ራያ ደራና መተከል የማንደራደርባቸው የአማራ አጽመረስቶቻችን ናቸው ብለን ስንጮህ የራሳችን ወንድሞች በሆኑት የአድማ ብተና ኃይል በባህር ዳር ከተማ ፓፒረስ አደባባይ የፈጸሙት እጅግ አሳፋሪ ተግባር እናወግዛለን ብለዋል። የአማራ ወጣቶች ማህበር ባህር ዳር የኛ ጮህትና ተቃውሞ የሌሎችንም መሆን ነበረበት፣ በቀጣይ ለሚደረጉ ህዝባዊ ንቅናቄዎች ሰሞኑን ያልተሳተፋችሁ የህዝባዊ ንቅናቄው አካል እንደምትሆኑ ትላንት የሰራችሁትን አስነዋሪ ተግባር በቀጣይ እንደማትደግሙት እንዲሁም ወደ ቀልባችሁ እንድትመለሱ ከዝባችሁ ጎን እንደምትቆሙ ተስፋ በማድረግ የአማራ ወጣቶች ማህበር በባህር ዳር በቀጣይ ጊዜያት ለሚደረጉ የአማራ ህዝብ ሁሉን አቀፍ የህልውና ትግል አጋር ተሆኑ ዘንድ የከበረ ጥሪያችንን እናስተላልፋለን ብለዋል። በዚህ አጋጣሚ እሁድ ዕለት በነበረው ህዝባዊ ንቅናቄ የሰላማዊ ሰልፍ ለማድረግ በመከረንበት ወቅት ከህዝባችሁ ጎን ለነበራችሁ ጀግናው የአማራ ልዩ ኃይል እና የህዝባዊ ፖሊስ ሰራዊት አባላት የአማራ ወጣቶች ማህበር በባህር ዳር ላደረጋችሁ ህዝበኝነት ታላቅ የአጋርነት ተግባር ያለንን ልባዊ አክብሮት እንገልጻለን ብሏል። ወንድማማችነት ይጠንከር፣ ስሜታችሁ ሆኖ በመገኘቱ የተሰማንን ወንድማዊ ምስጋና መግለጽ እንፈልጋለን። የአማራ ወጣቶች ማህበር በባህር ዳር ላጭ ያለ ምስጋና አለን። ትግላችን ተጀመረ እንጂ አላለቀም። የትግላችን መዳረሻ የአማራ ህዝብ ነጻነት ነው። አማራ በቆራጥ ልጆቹ ተጋድለው ታሪኩን ያድሳል በማለት መልእክታቸውን ቋጭተዋል። የአማራ ወጣቶች ማህበር ስራ አስፈጻሚ በገዢው ቡድን አፋኝ አካል መታፈኑን አረጋግጠናል ሲል የአማራ ወጣቶች ማህበር አስታወቀ። የአማራ ወጣቶች ማህበር ያደረጃጀት ጉዳይ ስራ አስፈጻሚ ከአዲስ አበባ የጸጥታ ልብስ በለበሱ ሰዎች ታፍኖ መወሰዱንና ሜክሲኮ አካባቢ በሚገኘው የገዢው ቡድን ማጎሪያ ካምፕ እንደሚገኝ መረጃ ደርሰናል ሲል ማህበሩ አስታውቋል። አማራ ወጣቶች ማህበር ባደረገው የማጣራት ተግባራት የስራ አስፈጻሚ አባላችን ያለበት ሁኔታ እጅጉና ያሳስበናል ብሏል። በቅርብ ቤተሰቦቹ ላይ ስነ ልቦናዊ ቀውስ እንዳስከተለ አረጋግጠናል ሲልም ጨምሯል። ይህ ግፍ ተገቢ ያልሆነ የሥርዓተ መንግስቱ አማራ ጠልነት አንዱ ማሳያ ነው። በማሰር በማዋከብ የሚቆም የአማራ ትግል የለም። የትግላችን መዳረሻ የአማራ ህዝብ ነጻነት ነው ሲል ማህበሩ አፈናውን አውግዞ የታሰሩ የታፈኑ በአስቸኳይ እንዲለቀቁ አስጠንቅቋል። በአገር ውስጥና በውጭ የተለያዩ ተቋማት የሚወጡ መረጃዎች እንደሚያሳዩት በአሁኑ ጊዜ በኢትዮጵያ ከ22 ሚሊዮን በላይ ዜጎች አስቸኳይ የምግብ እርዳታ ያስፈልጋቸዋል ተባለ። እነዚህ ወገኖች በሰሜን ኢትዮጵያ ጦርነት በተለያዩ አካባቢዎች በተፈጸሙ ጥቃቶች፣ ግጭቶች የተፈናቀሉ እንዲሁም በድርቅ ሳቢያ ከፍተኛ የምግብ ችግር ያጋጠማቸው ናቸው። በአንዳንድ አካባቢዎች ድርቆ ከቁጥጥር ውጭ ከሆነ ለከፋ ረሃብ የሚጋለጡ ቁጥራቸው ከፍተኛ እንደሚሆን ይነገራል። ይህ እንግዲህ በሰው ሰራሽና በተፈጥሮ አደጋዎች የተጎዱትን ወገኖች የሚመለከት ሲሆን ኮቪድ-19 ወዲህ ባሉት 3 አመታት ብቻ በከፍተኛ የኑሮ ውድነት የተደቆሱ ያሉ ወገኖች ሲጨመሩበት ችግሩን የከፋ ያደርጋል። ከዚህ ቀደም በኢትዮጵያ ከድህነት ወለል በታች የሚኖሩ ወገኖች ቁጥር 20 ሚሊዮን ያህል እንደሆነ ነበር መረጃዎች የሚያመላክቱት። ከቅርብ ጊዜ ወዲህ ያለውን የፖለቲካ ውጥረት ተከትሎ ይህ ቁጥር በከፍተኛ መጠን እንደሚያሻቅብ ነባራዊ ሁኔታዎች በሚገባ ያስረዳሉ። ወትሮም እንደነገሩ ከሆነው የገጠር ማህበረሰብ ኑሮ በባሰ የከተማው አስፈሪ የሆነ በተለይ የዝቅተኛው ማህበረሰብ ኑሮ ወደ ታች እየዘቀጠ ነው። አዲስ አበባን ጨምሮ በተለያዩ ሀገሪቱ ከተሞች ገጠር ቀመስ ከተሞች ሳይቀር የሥራት ወጣቶች ቁጥር በጣም እየጨመረ ነው። እነዚህ ወጣቶች ዝቅተኛ ገቢ ያላቸው ወላጆች ላይ ጥገኛ መሆናቸው ብቻ ሳይሆን ወላጆችም በየቀኑ እየጨመረ ያለውን የምግብ ምርቶች ዋጋ መቆቋም እያቃታቸው ነው። በዚህም ምክንያት ሥራ የሌላቸው ብቻ ሳይሆኑ ስራ እያላቸው በዝቅተኛ ገቢ የሚተዳደሩ ሳይቀሩ ምጽዋት እየለመኑ ነው። ከምጽዋት ለመና በተጨማሪ ምግብ ቤቶች በመሄድ ተመላሽ ምግብ የሚጠይቁ ሰዎችም እየተስተዋሉ ነው። ዜጎች የሚያገኙት ገቢ እንደሰደድ እሳት እየተገለበለበ ያለውን የዋጋ ግሽበት መመከት ባለመቻሉ ዝቅተኛ ገቢ ያለው ማህበረሰብ ፍጹም ድህነት ውስጥ ሲገባ፣ መካከለኛ ገቢ ያላቸው ደግሞ ነፍስ ውጪ ሁኔታ ውስጥ ገብተዋል። መሰረታዊ ፍላጎት የሚባሉት ምግብ፣ መጠለያ፣ ልብስና ዝቅተኛ ገቢ ላላቸው ማህበረሰብ ብቻ ሳይሆን መካከለኛ ገቢ ላላቸው ጭምር የማይቀመሱ ከሆኑ ሰነባብተዋል። የምግብ ችግሩ ግን ከመቼውም ጊዜ በላይ ጽኑ እየሆነ ነው። በምግብ ራሷን ያልቻለች ሀገር ወደ ውጭ ስንዴ ኤክስፖርት ማድረጓ ጥቅሙና ጉዳቱ በሙያዊ መንገድ መመርመር ሲገባው በማህበራዊ የትስስር ገጾች የፖለቲካ ቁርሾ ሂሳብ ማወራረጃ መሆናቸው ያሳዝናል። ከዚህ ይልቅ የሚታረሰውና መሬት ቁጥር መጨመር በዘመናዊ ግብርና ለመሳተፍ የሚፈልጉ ወገኖች ማበረታታት፣ ለምርት እድገት የሚጠቅሙ ግብዓቶችን፣ ቴክኖሎጂዎችን በስፋት መጠቀም፣ አድላዊነትን ማስወገድ፣ በዘርፉ ተሰማርተው በተደራጀ አግባብ የሚሰርቁ በአገዛዙ ስር የተደራጁ ሌቦችን መቋቋም ነው። ከበርካታ ዓመታት በፊት የነበረው ሙግት ኢትዮጵያውያን በቀን 3 ጊዜ ምግብ ማግኘት እንዳለባቸው፣ በተጨማሪ እንደ ስጋ፣ ዶሮ፣ እንቁላል፣ ወተት፣ ቅቤ፣ አይብ፣ ፍራፍሬዎች የመሳሰሉ ምግቦችን በቀላሉ እንዲያገኙ ምን መደረግ እንዳለበት ነበር። በተለያዩ የችግር ማዕበሎች ውስጥ የምትንገላተው ኢትዮጵያ ውስጥ ከበቂ በላይ የወጣት ኃይል፣ ክረምት ከበጋ የሚፈሱ አካላት፣ ተስማሚ አየር ጸባዮች፣ መልካ ምድሮች፣ በርካታ ማዕድናት፣ በአፍሪካ ወደር የሌላቸው የቱሪስት መስህቦች፣ ሌሎች ጸጋዎችን መጠቀም ባለመቻሉ ኢትዮጵያውያን ዛሬም በምግብ እጦት ይሰቃያሉ። ይህ የሆነበት ምክንያት ምንድነው ሲባል በእውቀት ላይ የተመሰረተ ፖሊሲና ስትራቴጂ መቅረጽ አለመቻሉ እንደሆነ ለብዙ ጊዜ ሲነገር የነበረ ትውልዶች የተቀያየሩበት አዙሪት ነው። አሁን ጥያቄው ከዚህ ችግር እንዴት መውጣት ይቻላል የሚለው ነው። በብልሹ አሰራሮች የተሰበሰበው የግብይት ስርዓት መዘመን የሚችለው በህገወጥ መንገድ ተደራጅተው አፍነው ከያዙት ኃይሎች ነጻ ሲወጣ ነው። በአገዛዙ መዋቅር ውስጥ የተሰገሰገው የዘርፎ ኃይልና ተባባሪዎቹ የሚከስሙት በብቃትና በኃላፊነት ስሜት የሚሰሩት ሹማምንትና ባለሙያዎች ተቋሞቻቸውን ከህገወጦች መከላከል ሲችሉ ብቻ ነው። ሰርቶ ማሰራት ማኩራት ሲገባው አንገት የሚያስደፍር ሲሆን እንኳን መፍትሄ ሊያመጡ የሚችሉ አጋዮችን ማግኘት ትጉሃን ሰራተኞችን ማቆየት አይቻልም። በአማራ በስድስት ወራት ውስጥ ብቻ 103 ለረጅም ዓመታት በዳኝነት ያገለግሉ ነበር ዳኞች ስራቸውን እየለቀቁ መሆኑ ተነገረ። ዳኞች ከተለያዩ ወገኖች በስራቸው ላይ በሚደርስባቸው ጫናዎች ሳቢያ ስራቸውን መስራት ባለመቻላቸው በፈቃዳቸው ከስራቸው ለቀዋል። በስድስት ወራት ውስጥ ብቻ 103 ዳኞች ከስራቸው በራሳቸው ፈቃድ መለቀቃቸውንም ማህበሩ ይፋ አድርጓል። ይህ ሁኔታ በዳኝነት ሙያ ከፍተኛ ልምድ ያላቸው ዳኞችን እያሳጣ መሆኑን ያመላከተው ማህበሩ ፍርድ ቤቶች የአዳዲስ ዳኞች መለማመጃ መሆናቸው ተጠቁሟል። ዳኞቹ በስራቸው ላይ ከተለያዩ ያገዛዙ አካላት የሚደርስባቸው ጫና ከአቅማቸው በላይ በመሆኑና የፍርድ ሂደቱ በአግባቡ ለማስኬድ በሚያስችል አሰራር ውስጥ ሆነው መስራት ባለመቻላቸው ስራቸውን ለመልቀቅ ተገደዋል። በአሁኑ ወቅት በአካባቢው በስፋት የሚታየ የነባር ዳኞች ስራ መልቀቅ ሂደት በፍትህ ስርዓቱ ላይ ከፍተኛ ጫና እየፈጠረ እንደሆነም ተገልጿል። ይህ ሁኔታም በአካባቢው ውስጥ በሚገኙ የመጀመሪያ ደረጃ ከፍተኛ ፍርድ ቤቶች ላይ ብቻ ተወስኖ የቀረ ጉዳይ አለመሆኑን ያመለከተው ማህበሩ በአማራ ጠቅላይ ፍርድ ቤት ውስጥ ከሚሰሩ ዳኞች መካከለም በውስጣዊና ውጫዊ ግፊት ምክንያቶች ሳቢያ ስራቸውን የለቀቁ አንዳንድ ዳኞችም እንደሚገኙ ተጠቁሟል። ከዳኞች በተጨማሪ አቃቢ ህጎች ፍልሰት ከጊዜ ወደ ጊዜ በከፍተኛ መጠን እንደጨመረ ያመለከቱት መረጃዎች አቃቢ ህጎች ከስራቸው ጋር በተያያዘ ከሌላው አካል የሚደርስባቸው ጫና መቋቋም ሲያቅታቸው ስራቸውን ለመቀቅ እንደሚገደዱ ተጠቅሷል። ይህ በአካባቢው በሚገኙ ዳኞች አቃቢ ህጎች ላይ የሚታየው ከፍተኛ ፍልሰት ከፍተኛ ልምድ ያላቸው ባለሙያዎችን ማሳጣትን ፍርድ ቤቶች የአዳዲስ ዳኞች አቃቢ ህጎች መለማመጃ እንዲሆኑ ማድረጉና ይህም የፍርድ ሂደቱን በከፍተኛ ሁኔታ እንደሚጎዳውም ተገልጿል። በአሁኑ ወቅት በክልሉ ለሚሰሩ ዳኞች ከቀድሞ የተሻለ ክፍያ ያላቸው ቢባልም ምቹ የስራ ሁኔታ ባለመኖርና የወቅቱ ፖለቲካም የባሰ ችግር ውስጥ እንደዳረጋቸውና የዳኞችን የአቃቢ ህግ ፍልሰቱን መበራከቱም ተጠቁሟል። ኦህዴዶች በከፍተኛ ዘረፋ ሌብነት ውስጥ በስፋት እንደተሰማሩ ታወቀ። የሰነድ ማስረጃዎች እንደሚያመላክቱት ኦነጉ ሽመልስ አብዲሳ በዋናነት በተሳተፈበት በዚህ መጠነ ሰፊ ዘረፋ ሁለት ወንድሞችን ጨምሮ ጓደኞችና በጋብቻ የሚዛመዱ እንደሚገኙበትም ለማወቅ ተችሏል። በተጨማሪም ምክትል ፕሬዝዳንቱ አውሎ አብዲ አዲሱ አረጋ እንዲሁም ታከለ ኦማ በቤተሰቦቻቸው አማካኝነት በከፍተኛ የዘረፋ ተግባር የተገኘ ሀብት እያንቀሳቀሱ እንደሚገኙም በግልጽ መረጃዎች ወጥተዋል። በዘረፋው በአብዛኛው በአዲስ አበባና በአዳማ ከተማ የሚገኙ መሬቶችን በመውሰድ እና በተለየ ሁኔታ የባንክ ብድር እንዲገኝ የማድረግ ሲሆን በዋናነት የሲሚንቶና የፌሮ ብረት ንግድ ላይ በመሰማራት ከፍተኛ ሀብት እየሰበሰቡ እንደሚገኙም ተረጋግጧል። ኦነጉ ሽመልስ አብዲሳ ወንድሞች አዳሙ አብዲሳ እና መኮንን አብዲሳ በሀገሪቱ በአሁኑ ጊዜ በቢሊየን የሚቆጠር ሀብት በማንቀሳቀስ የመሪነቱን ሚና መውሰዳቸውን በሰነዱ ማስረጃዎች ላይ በሚገኙ ሀዞች ለማወቅ ተችሏል። ዜናው በዚያ በቃ።
ውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ ሬሳገር ላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነት።
የማክሰኞ መጋቢት 26 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ዘረኛው ኮሎኔል እርቃኑን ወጣ። ብዙ ጊዜም የፈጀ ጉዳይ አልነበረም። ለስልጣን ካደረሱት ማግስት ቡራዩን ቀፍቅፎ ደም አፍሶ በጌዲዮ ወደ ሚሊዮን ሰው አፈናቅሎ የበግ ለምዱን አውልቆ የገጠጠ የቀበሮ ጥርሱን አሳይቶን ነበር። ቢሆንም ግን መሪው ሙሴ ነው፣ ኢትዮጵያዊ ነው ብለው ሲያሞግሱት የነበሩትን አንዳንዶቹ ለክህደታቸው ሚኒስትር ተብለዋል። ከሐቅ እየተጣሉ መቀጠልን መርጠውም ይገኛሉ። በክህደት ተልእኳቸውም በመቀጠል ሰሞኑን ወደ አሜሪካም ተጉዘው ሰፊውን ሁኔታ እኔ ኮሎኔሉ አሁንም ለኢትዮጵያ አሳቢ ነው ጃንሆይ ነው ምንም አላጠፋም ዙሪያው ያሉት እንጂ ብለው ሊኮለኮሉለት እየጣሩ ነው። ወያኔ መሃል ከተማን ይዞ ምድር አድርባዩን በቀጣው ያልነውን ይኸው ዛሬው ኮሎኔሉ ራሱ ጋብዞ ትግራይ ተወላጆችን ጌታቸው ረዳ እንዲሰበስብ ተስማምቶ የትግራይ ንብረት የጠፋ ካለ ሊመልሱ ተስማምተው ጸረ ወያኔ ነው ያሉትን በቁማቸው ኩም አድርጓቸዋል። ገጥመዋል በጋራ አገር ሊያጠፉ እንደገና ተስማምተዋል። የዚህ ጸረ ኢትዮጵያ ዘመቻ ዋና መከሰቻው ደግሞ አማራውን ትጥቅ ማስፈታት መሆኑን ስንል እንደነበረው ዛሬ ግልጽ ሆኗል። ተሾመ ቶጋ ተብየው አፋዳልጦት ትጥቅ የሚያወርዱትን ሲጠቅስ ኦሮሚያን ብቻ የማይመለከት መሆኑን አጋልጧል። ሌላም አልተበቀንም ነበር የኦሮሚያ ልዩ ኃይል በሚል ምልመላው ተጧጥፏል እንጂ የምን ብረት ማውረድ። አማራው ግን በትኩረት ትጥቅ እንዲያወርድ የሚለው ግን ከራሱ ከኮሎኔሉ መፍለቁን ለማወቅም ተችሏል። ይህን እቅድ በመቃወም አማራው በያለበት መሰለፉና መቃወሙ የሚገባና መከተል ያለበትም ሲሆን ሌሎችም በዚህ ድርጊት እንዲያጅቡት የምንጠራ ከመሆኑ በላይ ኮሎኔሉ ደጋፊዎቹን ቀስቅሶ የድጋፍ ሰልፍ ማስወጣቱና መንግስቱና መለስን መምሰል መሆኑን መምረጡን በጥብቅ የምናወግዘው ነው። ከስድስት ያላነሱ የአማራ ጀነራሎችን ከሥራ ቦታቸው ማባረሩ ሰራዊት የተባለውን የሚያዝዙት ሙሉ በሙሉ የራሱ ብሔር ሹሞች ብቻ እንዲሆኑ ዘመቻውን መቀጠሉም የግብዝ አምባገነን ቅንጣትም ኢትዮጵያዊነት እንደሌለበት የሚያረጋግጥ መሆኑ ግልጽ ነው። አማራው አዲስ አበባ እንዳይገባ የማገዱ እዝም ከኮሎኔሉ ራሱ የመነጨ መሆኑ ታውቋል። በዚህ እርምጃ የአዲስ አበባን የህዝብ ስብጥር ቀይራለሁ ብሎ በሱ ቤት ብልህ እቅድ ማውጣቱ ነው። አዲስ አበባን ሸገር ፊንፊኔ ብሎ የኦሮሞ መሬት ናት ለማለት ወጥኖ ነው። ከቀን ወደ ቀን የአገዛዙ ጠባብነትና ጸረ አማራነት ጸረ ኢትዮጵያነት እየባሰና እየገለማ ሄደ እንጂ የተሻሻለ የተለወጠ የለም። ኮሎኔሉና አገዛዙ በህዝብ ትግል መወገድ ያለባቸው የኢትዮጵያ ጠላቶች ናቸው። ይህ ጠባብ ዘረኛ ገዢ መደብ ከህዝብ የተቃረነ ነው። ኢትዮጵያንም በተረኛ ስግብግብ ጥርሱ እየጋጠ ነው። ባለሽብር ጫማው ኩማ በሄደበት አሜሪካ ቢቆይም ወንድም እህቶቹ ግጠው አገር እያደሙ ናቸው። ሽመልስ አብዲሳና ወንድሞቹ በሚሊዮን ደረጃ ገንዘብ እየዘረፉ ናቸው። ከአዳነሽ ተብዩዋ አገር አጥፊ ጋርም ሆነው መሬት እያፈናቀሉና እየቸበቸቡ ናቸው። አባዱላን አስንቀውታል ማለት ይቻላል። የኮሎኔሉ ዘመዶችም አዲስ አበባ መሬት እደላ ቦታዎች ላይ ተፈይመው ከብረዋል። ዘረኛው የጠባብ ኦሮሞ ገዢ መደብ ኢትዮጵያን በኢኮኖሚው መስክ እያደቀቀ ነው። ይበንዲ እንዳለ በዋጋ ግሽበት ደሃው ህዝባችን መቀመቅ ገብቷል። እንጦርጦስ ወርዷል። ብዙ ሚሊዮኖች ተርበዋል። በሺዎች ሞተዋል። ህፃናት በረሃብ እየረገፉ ስንዴ ለውጭ ሸጥን። አዲስ አበባ መብራት ኃይል አጥቶ እያለ መብራት ኃይል ለባዕድ አገሮች ሸጥን የሚል ሀፍረተ ቢስ አገዛዝ ነው። የኑሮ ውድነት በደፈናው ሲነሳ በተጨባጭ ከምስኪኑ ህዝብ ጋር ያለውን አሰቃቂ ክስተት በንጹህ ህፃናት ላይ የሚደርስባቸውን ስቃይ በሚገባ የሚገልጽ ባይሆንም ህዝባችን ላይ ይህ አስከፊ ሁኔታ የሚያደርሰውን እንደ ሌሎች አገር ህዝቦች ተቃውሞ ማደራጀት ማሰማት ያስፈልጋል። ህዝብን ትጥቅ ማስፈታት የሚለው ቅዳቸው ዋና ይዘቱ አማራውን ትጥቅ አስፈትቶ ለሸኔና ወያኔ ጥቃት ለአገዛዙ ጥቃት ማጋለጥ ብቻ በመሆኑ በምንም አይነት ተግባራዊ ሊሆን መቻል የለበትም። የተጀመረው ተቃውሞ እርምጃ ተስፋፍቶ መቀጠል አለበት። አንድም የህዝብ አካል እነሱ እስከ ጥርሳቸው ታጥቀው ህዝብ ሊፈጁ በተዘጋጁበት ትጥቅ ማውረድ መደረግ ሳይሆን መታሰብም የለበትም። ለወያኔ የአማራውን መሬት መመለስ መቼም መታሰብ የለበትም። የወልቃይት ጠገዴ ወዘተ ባለቤት ህዝብ አፈናቅሎና የትግራይ ተወላጆችን በስፋት አስፈሮ ህዝበ ውሳኔ ማለት መቀለድ ነው። ሻቢያም ባርነት ወይስ ነጻነት የሚል ህዝበ ውሳኔ ብሎ አሹፎብን ነበር። በወያኔም ሆነ በኮሎኔሉ ስር ፍትሃዊ ምርጫ ሊካሄድ እንደማይችል ደግሞ በረጅሙ ያየነውና ያወቅነው ነውና ከቀማኛ ጋር ውሳኔ ምርጫ የሚለው ሊዋጥልን የሚችል አይደለም። ነግ ከአዲስ አበባ ህዝቡን አሁን በያዘው አፈናቅሎና የራሱን ብሔር ካሩሲ ባሌ ሳይቀር አስፈሮ ህዝበ ውሳኔ አድርገን ከተማውን የኦሮሞ መሬት ፊንፊኔ ብለነዋል ዲል ጥርጊያ ያዘጋጀ መሆኑን መጠርጠርም ተገቢ ነው። ወያኔ ምዕራብ ትግራይ ብሎ ተስፋፍቶብናል ነበር። ወያኔ አማራውን ዝም ብለ እንደገና መሬትህን አስነጥቅ ሲል ኮሎኔሉ ደግሞ ጣላትህ ይዳብር አንተ ግን ትጥቀፈታ እያለው ነው። መቼም ሊሆን የሚችል የሚገባው አይደለም። አገር ወዳድ ትጥቅ መቼም መፍታት የለበትም። መደራጀትና መታጠቅ ግዳጁ ነው። ድል ለኢትዮጵያዊነትና ለህዝበ ኢትዮጵያ። ወያኔና ዘረኛው አገዛዝ ይውደሙ።
ሳልፍ ሳገድም በአዲስ አበባ ጎዳናዎች ላይና ታች ሳልፍ አሁን አሁን በሰፊት ላይ ማነበው የኔም እንዲህ ይሆን ያሰኘኛል። በደመነፍስ የሚጓዝ ከራሱ ጋር እየተጣላ አልያም እየሞገተ ዝም ብሎ የሚሄድ ሰው ነው እየታዘብኩ ያለው። ግና ታዲያ ቢያንስ ነው እንጂ ከዚህም የባሰ አለመሆኑ የፈጣሪ ድጋፍ ባይለየው ነው እላለሁ። አዲስ አበባ የአፍሪካ መዲና፣ የዓለም ዲፕሎማቶች መቀመጫ ወዘተ የተባለ የሚነገርላት ይህች ከተማ ሀገሪቱን እየመራው ነው የሚል መንግስት ባለበት ህዝባችን እኮ ምሬቱ በተለያየ አቅጣጫ የገጠመው ፈተና እኮ ጫፍ ደርሷል። የኑሮ ውድነት ከግራ ቀኝ ያላጋዋል። የዘር ፖለቲካው በባለ ጊዜ እየተመራ ያንገላታዋል። የቤት አከራዮች ፊት ይገርፈዋል። የትራንስፖርት ችግር በሰዓት ከስራ ቦታ ባለመድረስ ሰበብ ያስቀጣዋል። ከዚህ ሲያልፍም ከስራ ያስተናብተዋል። ይሁን እንጂ መፍትሄ ሰጪ አካል ባለመኖሩ ችግሩ እያቆሰለው ወደ ዘላለም ቤት ሲሄድ ውስጡን እየፈለፈለው ገልቶት እንዳለመኖሩ ሞቱም እንደዛው ሲሆን ማየት እጅግ ያሳዝናል። የትራንስፖርት ችግር ያቃልሉ ዘንድ በሚል ሰበብ የታክሲ ስራ እንዲሰሩ ወደ ዘርፉ የተቀላቀሉ በዘልማድ ቅጥቅጥ የሚባሉ ለቁጥር ያታከቱ የሚመስሉ ተሽከርካሪዎች በከተማዋ ሁሉም ማጣጫዎች ያሉ ቢሆንም ስምሪቱ በህግ ያልተገደበ መሆኑ ሰው ከቤት ወደ ስራ ከስራም ወይም ከየተሰማራበት ወደ መጠለያው ለመሄድ ከሚያታክት ሰልፍ በኋላ ቢሳፈርም ወያላም የመሪውን አይደለም የሚከተል ሰው ወደ ዕቃ የተቀየረ እስኪመስል ትንፋሽ ለመተንፈስ እስኪያዳግት ተጨናንቆ ካልተጫነ ወይ ፍንጭ ይንቀሳቀስ ሰው የሚማረርበት ዘርፍ ከቀን ወደ ቀን እየጨመረ እየቀነሰ አለመሄዱ ወዴት ነው ይሄድን ያለነው በሚል ያዘነ ስሜት ያስቆዝማል። ሌላው እንደ ፋሽን የተያዘውና በተለይም በማንነት ላይ ያነጣጠረው ቤት ፈረሳ ረ በፈጣሪ አንድ በሉን የሚለው የህዝብ ጩኸት ነገሩን አባባሰው እንጂ ሲቀንሰው አልታየም። ዘረኝነት ጭራሽ እየተባባሰበት መቆሚያው ያልታወቀበት ደረጃ ላይ አድርሶናል። የለውጥ አመራር ነኝ ባዩ አዎ እውነትም ከዚህ የባሰ ህዝብን የሚያተራምስ ለውጥ ኬት ሊመጣ ይችላል። ደግነቱ ይህም ያልፋል አይዘልቅም። በሰፈሩበትና መሰፈር እንደሆነ ኢትዮጵያ ውስጥ ማየት ብርቅ አይደለምና ወገኖቼ ኢትዮጵያ ጉድምስት ይቋልቃል። ደግሞ በሌላ ጊዜ በሌላ ጉዳ ጉድ እስክመለስ ሰራ ያቆየን ሰረን ሰንብት ሰለሙ በደሙላ ኖሬ
አርማት ጀትሽን በማስከተል ሉሉ ከበደ የወያኔን ዘር ፖለቲካ በሚመለከት ያቀረቡትን ጽሑፍ እናሰማለን።
በየካቲት 2005 ዓ.ም ተመረጠ በፍኖተ ዲሞክራሲ የተላለፈ
ባለፈው ሂትለርና የወያኔ መሪዎች ባነጻጸርኩበት ጽሑፍ ላይ መለስ ስብሐት በአማራው ህዝብ ላይ በሰፊው ያንቀሳቀሱ የሞከሩት እልቂት እንዴት በሚፈልጉት ልክ እንዳልገፋላቸው ኋላ ላይ እናወጋለን ብዬ ነበር። ባለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት ግጭት እንዳይኖር ያለመታከት ይሰራሉ ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ እንዳይስማማም እንዲበላላም ለማድረግ በትካት ሲሰራ 22 አመታትን አስቆጠረ። ፍርአትን መቃወም አንድ ነገር ነው። ፍርአቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ፍርአት ስሎ የመደብ ጠላት አድርጎ አላፍ ቋንቋን የሚናገርን ህዝብ ለደህንነትህ ለማላቀርነትህ ተጠያቂ ጠላትህ ያንን ቋንቋ የሚናገረው ነው ዘር ነው ብሎ ባንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጥላት ከሚደረግ ትልምና እቅድ የተለየ አላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጠላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት እዳ የሚከፍልበት አንዳች ምክንያት አይኖርም። ባለፉት 22 አመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ ያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። መንግስቴም ባገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው ባፈሙዝም ይሁን በመርቻ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም። በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከታች እርከን የወንጀሉ ተሳታፊዎች በህግ ይጠየቃሉ። ህዝብ ከደሙ ንጹህ ነው። 1983 ዓመተ ምህረት ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባ ጉጉ በአሰቦት ደብረወጋዳም በበደኖና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቀስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ህዝብ ለምዕት ዓመት ሲያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስብሐት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ የአገር ልጅ ፕሮፌሰር አስራት ወልደየስ የመሩት እንባ ጠባቂ የመላው አማራ ህዝብ ድርጅት በዚህ ክፍለ ህዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት እቅድ በየዓለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊቀጥሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማስተማራት ነበር። ህወሓትና ኦነግ ያሰማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም በሐረርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሐረርጌ በአካል ህብረተሰብ ውስጥ ተገኝተን በተለየ ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመስተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሐረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች ባንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት ቤቱ ይመለከታሉ። አስፈላጊነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጠቁታል። ለቢሏል በዛን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። ያደር ሷደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትእዛዝ ይሰጣዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። ቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አርመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይህ አርሶ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጡና ትእዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደርም ባውን እያፈሰሰ እባካችሁ ተውኝ፣ ይህን ደሃ አብሮ አደግ ወንድሜን ግደላት በሉኝ። ይህንን የኔ ቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ ይመሰላችሁ? ግደሉኝ ብትፈልጉ፣ አልገለውም በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሃ አማራ ያን ዕለት ከነ ልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከ22 ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በቀጥታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ህዝብ በእንዴት ያለ ሁኔታ ነው አብሮ መኖር ያዘው? ትስስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም። የኢትዮጵያ ህዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው ሐረርጌ ውስጥ ነው። ጊዜዋም ያቺው ቀውጤዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ፣ ጉራጌ፣ አፋር፣ ከሶማሌ ብሔረሰብ ኢሳ የሚኖሩበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደንብ አልተረጋጋም። ኦነጎችም እስርስራቸው ይሉ ነበር። በዚች በማወጣ ትንሽ ከተማ ውስጥ አስተዳዳሪዎች ነን ብለው ኦነጎች ቢሮ ገባ ገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የኦነግ ታጣቂዎች 5-6 ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ዥው ዥው ይሉ የነበሩቱ አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግርኛ እንጂ አንዲት የአማርኛ ዘፈን እንዳንሰማ በማለት ይህንን ግማፍ ከእንግዲህ ያዘፍን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፍኑ ትዕዛዝ አስተላለፉ። ጠቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ይሁን በአምስተኛው ቀን የአማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህ ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ፣ እነዚህ ኦሮሞዎች አይደሉም፣ ምን እንደሆኑም አናውቅም፣ ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት። በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ፣ ለገበያ ይመላለስባታል። እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ። ኦነግ ይሏቸዋል። ኦነግ ምንድነው? ምን ያደርጋሉ እዚህ? የኦሮሞ ነጻ አውጪ ናቸው ያስተዳድራሉ ተባሉ። በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ። ለማዳዊ አለመግባባት አለ። የኢሳ ብሔረሰብ ዘላን ከብታርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀፈቅስበት ጊዜ ኦሮሞዎች የሚኖሩበትንም አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው። ለማስመለስ መሳሪያ ሳይቀር ይመዘዛል፣ ሰውም ይሞታል። እና ታዲያ አሁን በማዋሳት ከተማ ውስጥ ህዝቡን መከራ እያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእኮ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ። በዚህ ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል። እነሆ ነገም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ። ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ። ጣልቃም አይገቡም። አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች። ለሁለት ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ። እስከ ቀትር ድረስ ሰውም ከቤት አልወጣ። ከተማዋ ጭርስ እንዳለች ዋለና ኋላ ላይ የኢሳ ብሔረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር። አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም። የሞተው ሞቶ የቀሩት ድራሻቸው ጠፍቷል። ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር። ሰውም ጮክ ብሎ አማርኛ ያወራ ጀመር። የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ህዝብ ያሳዩት አጋርነትና ተቆርቋሪነት፣ ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር። ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ተተው የሄዱት? በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው? አልንና የተወሰኑን ሰዎች በየቢሮው ገብተን መበርበር ጀመርን። ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው የአገር ሽማግሌዎች፣ የሞተን የሚቀብሩ፣ የታመመን የሚያስታምሙ፣ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል። ለኦሮሞ ሕዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል። የሚደንቀው ደግሞ ከነዚያ ሰዎች አራቱ ኦሮሞዎች ነበሩ። ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የነዚያን ንጹሃን ዜጎች ህይወት ለማትረፍ በቃች፣ ህዝቡንም ከመራር ሐዘን አዳነችው። የኢትዮጵያ ህዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው። ይህ የዘር ጥላቻ፣ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል። በረጅም ጊዜ ግን ጦሱ የሚያጠፋቸው ነው። የኢትዮጵያ ህዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመተሳሰብ መንፈስና ባህል ምንጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ጥርጥር የለውም። ኢትዮጵያን ሀብት ዘርፈን የኢትዮጵያን ህዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ። ይህ ህዝብ አንድ ሆኖ በቃ ያለቀ በመጨረሻዋ ሰዓት ወዮ ለዘረኞች። በስደት በምኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻን እንደሚያስተላልፉ የሚያመለክት አንድ ገጠመኝ ይላክል። ይህንን ታሪክ ያጫወተኝ ሰው ነገሩ ለእርሱ ብዙም ክብደት አልሰጠውም። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ ዛምባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። ሁለት ህፃናት ወንዶች ልጆች እድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂትን ተጫወቱ ለማለፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚህ ሀገር ከመጣህ ተመልሰህ ሂደሃል? አዎ 7 ዓመት የነበርኩ ጊዜ ሄጄ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አሳለፍኩ። ኦሮሚያ ከኢትዮጵያ በየት በኩል ነው? ተጠያቂው ህፃን ኦሮሚያ በየት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ያደርግና ኢትዮጵያ የአማራዎች ሀገር ነው ጥሩ አይደለም ኦሮሚያ ጥሩ ነው ይላል። ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባትን። አባትም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ ጥሩ ጓደኛ አግኝተሃል፣ እንኳን ደስ ያለህ ይለዋል። ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል። ያኛው ህፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጠዋል። ኖ ከእንግዲህ አንተ የኔ ጓደኛ አትሆንም። አንተ ነህ አይ ሄት እያለ ጥሎት ይሄዳል። በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድን ነው ብሎ ይጠይቃል። አባት ብዙ ዝርዝር ውስጥ ሊገባ አልፈለገም። ጓደኛ አልሆንህም ካለህ ምርጫውን አክብር አትረብሸው፣ ሌላ ጊዜ በደንብ ስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል። ይህ ቡቃያ ከእናቱ ወይም ከአባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም። በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው። አሁን በሀገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው ማምነው። መልካሙ ነገር እነዚህ ህፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገ ጠዋት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለው። ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወር እያለ ነውና የሚያሳድጋቸው። በዘሪቱ ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ህፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ፣ በጥላቻ ወሬ፣ በልዩነት ፕሮፓጋንዳ ጩኸት በተወረረበት ንጹህ አየር ተንፍሰው ለማደግ ፋታ ባጡበት ሁኔታ ሬዲዮ፣ ቴሌቪዥን ወያኔያዊ ሐሰተኛ ወንጀላ ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የህዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራ ጩኸት ብቻ በሆነበት ምድራችን ለሚያድጉት ህፃናቶቻችን ወደፊት ዕጣ ፈንታ መጨነቅ ያስፈልገናል። ባለፉት 20 ዓመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል። በዘር ተለያይተው የሚደባደቡ ዩኒቨርሲቲ ተማሪዎች በታሪካችን ለመጀመሪያ ጊዜ ለማየት ችለናል። ነገ አገሪቱን የሚረከቡ ዜጎች ናቸው። ወያኔ እያሳየን ያለው ምን ያህል ትውልድን እያዘቀጠልን እንዳለ ነው። ተበልጠናል። ልጆቻችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድዳቸው አልቻልንም። كهبرتسبم كتمهرت بيتم بفيت سو يمكرسو ببيت استنو جبياوي من النتاجشون هبره هزب النتاجشون يباهل يقوانقوا يسنب لبنا وهدتاجشون عيات كدماياتو تشاجشو كبادان وراريوش غار تفال مو يقويوات عنديت يقارا اگر اندال لتشاجشو بالمت تراتر انجاوكو على درنم لزيمنو كان دنتاجشو لكلي جنتاجشو يقول لاي تاياجشو لجوش وياني مستر يشالو لزيمنو يوياني انسيران ناسن كل مرداتا كتواجشو اندي تفالن እንዲህ ወንብለው ሆብለው ለጅምላ ድብድብ መፍጠን ይቻሉ የዩኒቨርሲቲ ተማሪዎች ማየት ይቻል ነው። ለራሳችንም የዘር በሽታ ልክፍተኛ የሆኑ ወገኖች በሽታችንን ህመማችንን ወጥ አድርገን ለልጆቻችን ደግ ደጉን መንገር አልቻልንም። የኢትዮጵያ ልጆች ታፈንታ በእኛ በወላጆቻቸው ትከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም። ወያኔ የጋታቸው ያለውን የመፍትያ መርዝ እንዳይወጡ ማድረግ የኛ ፈንታ ነው። እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት ብዛትና አይነት ባህላችንን ቋንቋችንን አንድነታችንን የምድራችንን ልክ ማስተማር ይጠበቅብናል። ከውጭ ወራሪ ጠላት የከፋ ጠላት ከውስጥ ስለተቆጣጠረን በዘር በሽታ የተለከፈ ሁሉ አማራውም ኦሮሞውም ትግሬውም አፋሩም ሶማሌውም ሁሉ አባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን ቡቃዮቻችን እናስብ። የሚቀጥሉት 30 እና 40 አመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ ያስከባቸው ያሉ ዋዳን ባላፍቶች እቺን አገር ይቆጣጣሯታል ይቀራመቷታል። እነዚህ ከውጭ ያስገቡ መሬት የሚያድሏቸው ባዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ ወዘተ ወዘተ ለህዝባቸው የተተረፈረፈ ምግብ ለኢንዱስትሪያቸው ጥሬ ሀብት ለሸቀጣቸው ማራገት ያሰፍ ይገበያ ኢትዮጵያ እየተበለፈችላቸው ነው። መሬቱን ለማረስ መጀመሪያ ደኑን መመንጠር እንደሚገባ መሬቱን ለባዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጠውን ቦታ እያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጫጭፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ህዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ ሲጨርሱት ተቀምጦ እየተፈቀቀቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ መድራቸውን የተቀራመቱት ባዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የመድሪቱን ትሩፋትና በረከት በብዙ ሺ ማይል ርቀት ያያሉ ህዝቦች ይኖሩበታል። በብዙ ሺ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል ያድጉበታል። ይቺ ምድር ያበቀለቻቸው ዜጎቿ ያልታደሉት ይራቡባታል። እርስ በርስ እየተታቆሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ወጥ እናድርገው። ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አመረን እንዋጋ። እርስ በርስ መጠላለፉ እልቂታችንን ያቀርበዋል። ለመዳን አንድ እንሆን።
ሰጥቶ በበርጩም ማለዋጭ ማን እኮ መንግስት አላት ወሉኝ ወርቅ የተቀባውን የታጥናኤል በትር ቀኝ እጅ አስቆርጦ ለግራው ታገሱ ብሎ የሚመክ እኮ መንግስት የማጥቆጥንን አብታሪ የገለያን ስም ቀርቃሪ ካሮነ መስተቀር በቃላት ከሽሞ ወሊናን ሰላቢ መንግስት አላት ወሉኝ ለሀገር ተቆርቋሪ ለህዝቡ አሳቢ እነሆ ሰባራስታ መቱ ይትረር ከሞተ አሁ ከተጋደመ በጃዋር ውስጥ በቅሎ ትንሣኤ ሆነና ታሪክን ደገም ገዳይ አደራጅቶ አሰልፎ መንጋ አይን እያስፈረጠ ሲያስፈርስ መንጋጋ ፋሽስቱ ወያኔ ለ27 ዓመት ከፈጸመው በላይ ሰውን ያህል ፍጡር አስከትፎ አሳየን በጠራራው ፀሐይ አሁን ምን ያደርጋል ሬሳ ታክፈን ማልቀት ያኔ ነበር እንጂ ድምር ድምር ሲሉን ተሻግረን መቀኝ ዛሬ እኮ ዛሬ ኮሎኔል አሻግሬ በቀንዳስ ወግቶ በጭራው ሚዳስ በምናስ ዋልሙን ሰጠላ ዞጥርስ እኮ ለማን አቤት ይባል ማስረጃ ይደርደር ህግ በሌለበት በቀሩ አሰዳል ማህፀን ውስጥ አለው ያሻኝን ዘር መምረጥ ይችል እንደነበር አሁን ወንጀል ሆኖ የተመረጠኩ ለምንስ ልታረድ በድንጋይ ልወገ እኮ ለማና ቤት ይባል ማስረጃ ይደርደር ህግ በሌለበት በቀሩ አሰዳል እንዴያ መንግስት አለኛል ደድሮ መሐላ በዝበይ ደምባ ሆዱን እየሞላ አራጣፋ ዲያቆኑ እሳዙ አሸብሻብ ያዝማሩ ዝራው ይከበሩ እያዬ የማይህልና የጎደለው ሰውን ያህል ፍጡር በጭካኔ ሲፈርስ እምብኝን ተራብቶ እንባን እንደማበስ መንግሥት አለለኛል በቁስላችን ላይ ሚጥሚጣ መነስነስ ሰው ሥጋ ተበላ ባቢ ተገደፈ ቲማቲም ተወልዶ ለማ ያለው ሁላ ስብርብር ወጥቶ ሆነና ማገ እናም መንግሥት እኮ መንግሥት መንግስት አላት ወሉኝ ወርቅ የተቀባውን የታጥናኤል በትር ቀኝ እጅ አስቆርጦ ለግራው ታገሱ ብሎ የሚመክ ካልሆነ በስተቀር በቃላት ከሽኖ ህሊናን ሰላቢ መንግስት አላት ወሉኝ ለሀገር ተቆርቋሪ ለህዝቡ አሳቢ መንግስት አላት ወሉኝ እንዲያ ባለም የመጀመሪያ ፌዴራሊዝምን በዘር ያለምንም ማፍረት በያዘ አስተዳደር ማችን አልቀጥሎ ገዳይን አወጋሽ ጩኸት የማይሰማ ከልቂት ኋላ ደራሽ ጠበርጠት ዘሌለው በቀንድ አስወግቶ በጭራው የሚዳስስ ስቃን የማያስቆም እንባን የማያብስ የቀበሮች ዋሻ የቀኞዎችን ኪስ የቱ መንግስት የሟቾችን ቁጥር አብሳሪ የገዳዮችን ስም ቀርቃሪ እዲያ መንግስት አለለኛል ያድርባይ ልክስክስ የስልጣን ቀላ አዋጅ ወገኑና ሀገሩን አሳልፎ ሰጥቶ በብርጩም ማልዋጭ መንግስት የማን መንግስት እኮ መንግስት አለለኛል ገዳይ ለማኝ ሁላ ፍለፊቱ እያየ እጅግሩ ተቆርጦ ወገኑ ሲቆላ እርጉዝ ተሸልታ ሽል ተጥሎ ካፈር ቆንጨራ ያዘ አውሬ ነክሶ ባገር ሰው ሰው እኮ ሰውን ያህል ፍጡር በድንጋይ ተወግሮ ተቆርጦ በመንጫ ሳር ላይ ተረድሮ ሬሳ እንደ ቅርጫ መንግስት አለለኛል ይሀድርባይ ልክስክልት የስልጣን ቀላ አዋጭ ወገኑና ሀገሩን አሳልፎ ሰጥቶ በበርጩም ማልዋጭ መንግስት አላት ፈለኝ
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ ውዲቷ ለናት ኢትዮጵያ ታጥቄ እንክሬ የምሰዋላ ለኔ ላቶቻን እካቦ ማለሁ አጥብቄ በብርቱ ስለሃገር ፈከ ገባን በእውነት አይህ አያፍት ማያቴ የተወለዱብሽ ሀገር ለኔም ሀገሬ ነሽ ኖሪ በለታለ ተፈሽ አይ ክፋት ለማየት በፍጹም አልወድም ሰዋልሽ ህይወት ካንቺ አይበልጥ ገባ ህይወት ካንቺ አይበልጥ